Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 13 2008 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
እስር ላይ የሚገኙት የኦሮሞ ፌዴራላዊ ኮንግረስ መሪዎች ዛሬ ፍርድ ቤት መቅረባቸውን የሚናገር ዘገባ በአብይ ርዕስ ይዘናል።
የኦሮሚያን የዛሬ ውሎም በመጽሔት ክፍለ ጊዜ እንዳስሳለን።
እንዲሁም በኢትዮጵያ ጽንስን የማቋረጥ ሕግና ፋይዳውን የሚቃኝ ዘገባ አለን። አርዕስተ ዜናውን ቆንጅት ታሰማናለች።
ሶማሊያ ውስጥ ሞቃዲሾ አጠገብ በሚገኘው ምግብ ቤት የደረሰውን ጥቃት የፈጸምን እኛ ነን ሲል አልሸባብ ኃላፊነት ወሰደ። የኬንያው ፕሬዚደንት ኡሁሩ ኬንያታ ሶማሊያ ውስጥ ለተገደሉት የጦር ሰራዊት አባላት ሐዘናቸውን ገለጹ፣ የተጎዱትንም ጎበኙ፣ የሚሉት ይገኙበታል።
አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ።
ሶማሊያ ዋና ከተማ ባህር ዳር በሚገኝ አንድ የታወቀ ምግብ ቤት ትናንት ሐሙስ ለደረሰው ጥቃት ጽንፈኛ እስላማዊ ቡድን አልሸባብ ኃላፊነት ወስዷል። ቢያንስ 20 ሰዎች ገድለናል ነው ያለው ቡድኑ። ታጣቂዎቹ ሊዶ ቢች ቪው የተባለው ሆቴል በሚገኘው ምግብ ቤት ምሽቱን በከፈቱት ጥቃት ቦምብ ካፈነዱ በኋላ በተመጋቢዎች ላይ ተኩስ እንደከፈቱን የተነገረው ሼክ ሶሞ የተባሉ እማኝ እንዲህ ሲሉ ሁኔታውን ገልጸዋል። አጥቂዎቹ ከወደ ባህሩ መጥተው ነው ተኩሱን የከፈቱት። ወደ ግቢው በርጋ ሄጄ ተደበቅኩ ያሉት እማኙ፣ ከዚያ ከባድ ፍንዳታ ተሰማ። ብዙ ሰዎች ወድቀው ድረሱልን እያሉ ሲጮሁ ይሰማ ነበር። አጥቂዎቹ ሆቴሉን እንዳለ ሳይይዙ እግሬ አውጪኝ ብዬ አመለጥኩ አሉ እማኙ። አንድ የሶማሊያ የደህንነት ባለስልጣን ለቪኦኤ ሶማልኛ አገልግሎት በሰጡት ቃል የጸጥታ ኃይሎች ታጣቂዎቹን ሁሉ ከሆቴሉ መንጥረናል፣ ዋናውን መሪያቸውን ይዘነዋል ብለዋል። የጸጥታ ባለስልጣናቱ በጥቃቱ ስንት ሰው እንደተገደለ ግን ለመናገር ፈቃድ ፈቃደኛ አልሆኑም።
የኬንያ ፕሬዚደንት ኡሁሩ ኬንያታ ዛሬ አርብ ናይሮቢ የጦር ሰራዊት ሆስፒታልን ጎብኝተው በቅርቡ ሶማሊያ ኤልኤዴ ከተማ በሚገኘው የሀገራቸው ጦር ሰፈር ላይ አልሻባብ አደጋ ጥሎ ለገደላቸው፣ ላቆሰላቸው፣ እንዲሁም እስካሁን ላልተገኙት ወታደሮች ሐዘናቸውንና አክብሮታቸውን ገልጸዋል።
ዓለም አቀፍ የወንጀል ችሎት ኤልአርኤ በሚል አጽሮት የሚታወቀው የጌታ ተከላካይ ሰራዊት የተባለው የዩጋንዳ አማጽያን ቡድን አዛዥ የነበረው ዶሚኒክ ኦንግዌን ለፍርድ ለማቅረብ የሚያስችል በቂ ማስረጃ ይኖር እንደሆነ በሚያዳምጥበት በአሁኑ ወቅት በሰሜን ዩጋንዳ የፍትህና የሰላም ጉዳይ እያነጋገረ እንደሆነ ዘጋቢያችን ሊዝቤት ፖላት ከካምፓላ በላከችው ዘገባ ጠቅሳለች። አዳነች ፍሳዬ ዘገባውን ታቀርባለች።
የቀድሞ የጌታው ተከላካይ ሰራዊት የተባለው የአማጽያን ቡድን አዛዥ ሄግ ውስጥ በዓለም አቀፍ የወንጀል ችሎት ፊት ቀርቦ ጉዳዩ ለፍርድ ለመቅረብ ይችል እንደሆነ በሚታይበት በአሁኑ ወቅት ኡጋንዳውያን በቀጥታ የቴሌቪዥን ስርጭት እየተከታተሉት ነው። ኦንግዌን የጌታው ተከላካይ ሰራዊት በተባለው የአማጽያን ድርጅት የተጠለፈው ገና በ10 ዓመት ዕድሜው ነበር። በብዙ ሺህ ከሚቆጠሩት ልጆች ወታደሮች አንዱ ነበር ማለት ነው። ኦንግዌን በርካታ ጥቃቶች በማካሄድ የሚጠበቅበትን በመፈጸም እየተካነ በመሄድ በጆዜፍ ኮኑ አመራር አካል ድረስ ደረሰ። በመጨረሻም በያዝነው ወር እጁን በማዕከላዊ አፍሪካ ሪፑብሊክ ይሰጥና ወደ ዓለም አቀፍ የወንጀል ችሎት ተላለፈ። የኦንግዌን ጉዳይ በመላ ኡጋንዳ በቴሌቪዥን እንዲታይ ያደረገው የስደተኞች ሕግ ውጥን የተባለ የሰላምና የፍትህ መርሃ ግብሮችን የሚመራ አካል ነው። የስደተኞች ሕግ ውጥን ስራ አስኪያጅ ስቲፈን ኦሎ ሰው የዓለም አቀፍ የወንጀል ችሎት ሚናን በሚመለከት ያለው አስተያየት የተለያየ እንደሆነ ገልጿል።
ሰዎች አይናቸውን በቴሌቪዥን ላይ ተክለው የፍርዱን ሂደት እጅግ አጥብቀው እየተከታተሉት ነው። ጉዳዩ በቴሌቪዥን መታየት ከመጀመሩ በፊት በጦርነቱ ከተጎዱ ሰዎች ጋር ተነጋግረን ነበር። ያገኘነው ምላሽም ድብልቅ ነበር። አንዳንዶቹ በኡጋንዳ እንዲፈረድበት ነበር የፈለጉት፣ ሌሎቹ ደግሞ ባለም አቀፍ የወንጀል ችሎት ቢፈረድበት የተሻለ ነው ይላሉ።
ሌሎች ብዙ ኡጋንዳውያን ግን የኡጋንዳ መንግስት በጉዳዩ ላይ ለምን ጉልህ ሚና አልተጫወተም የሚል ጥያቄ እያነሱ ነው። መንግስት ኦንጌን በአማጽያኑ ድርጅት እንዳይጠለፍ አለመጠበቁም ራሱ አነጋጋሪ ሆኗል። የሀገሪቱ መንግስትና ወታደራዊው ኃይል ኦንጉዌንን የመሳሰሉት ልጆች በጨቅላነታቸው እንዳይጠለፉ ለመጠበቅ ያለመቻሉ ጉዳይ በችሎቱ መቅረብ ነበረበት ብለዋል ኦሉ።
ከምን ጊዜውም የገዘፈ በሆነው የጦርነት ስደተኞች ብዛት ለተፈጠረው ቀውስ መፍትሄ ለመፈለግ የዓለም ሀገሮች ጥረታቸውን በእጥፍ እንዲያሳድጉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ተማጽኖ አሰምተዋል።
በቱርክ ኢስታንቡል የሁለት ቀን ጉብኝት ሊያደርጉ የገቡት የዩናይትድ ስቴትሱ ምክትል ፕሬዚደንት ጆ ባይደን የሀገሪቱን የሲቪል ማህበረሰብ ተወካዮች ያነጋግራሉ ተብሎ ይጠበቃል። ምክትል ፕሬዚደንቱ ስዊዘርላንድ ዳቮስ ከተካሄደው የዓለም የኢኮኖሚ ጉባኤ ከተካፈሉ በኋላ ትናንት ሐሙስ ነው ኢስታንቡል የገቡት። በመጨረሻም አደገኛ በሆነው የክረምት የባህር መንገድ አውሮፓ ሊገቡ የሚነሱት ፍልሰተኞች መጉረፋቸው ያበቃ አይመስልም። ዛሬ በግሪክ ደሴቶች አቅራቢያ ሁለት ጀልባዎች ሰጥመው ቢያንስ 15 ሰዎች አስከሬኖች አውጥተናል ብለዋል የግሪክ የባህር ክፍል ባለስልጣናት። አድማጮች፣ ዜናው በዚሁ ያበቃል።
ክቡራትና ክቡራን አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁ የአርብ ጥር 13 2008 ዓ.ም ምሽት ፕሮግራም ነው።
እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ክፍለ ጊዜ እንሻገራለን። የዕለቱ አብይ ርዕስ ይቀድማል።
ሰሞኑን ኦሮሚያ ውስጥ ካለው አለመረጋጋት ጋር ተያይዞ በቁጥጥር ስር ከዋሉት የኦሮሞ ፌዴራላዊ ኮንግረስ መሪዎች እና አቶ በቀለ ገርባ ዛሬ ፍርድ ቤት ቀርበዋል። የችሎቱን ሂደት በቀጥታ ለመከታተል ወደ ፍርድ ቤት ሄዶ የነበረውን መለስካቸው አማሃን በስልክ አግኝቼዋለሁ። እንደምናመሸ መለስካቸው።
እንዴት አመሸ ሰለሞን?
እግዚአብሔር ይመስገን። ዛሬ አንተ ውሎ ፍርድ ቤት ነበረ እና እስቲ ሁኔታው እንዴት ነበረ? እስቲ ዘርዘር አድርገህ ንገረኝ።
እውነት ግን ነው አቶ በቀለ ገርባ ፍርድ ቤት ቀርቦ ነበር ማለት የኦሮሞ ፌዴራልስ ኮንግሬስ ተቀዳሚ ምክትል ሊቀመንበር እና ሌሎችም እና የቀረቡትም የፌዴራል አንደኛ ደረጃ ፍርድ ቤት አራዳ ምድብ ችሎት ነበረ እና በተመሳሳይ ጉዳይ ወይንም በአንድ የክስ ፋይል ስንት እንደቀረቡ ለማወቅ ተቸግሬያለሁ። ምክንያቱም ወደ ችሎት እንድገባ አልተፈቀደልኝም ነበረ። የከለከለኝን የፖሊስ አባል በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተሰጠኝን መታወቂያ ያሳይቼ ጉዳዩን ለመከታተል እንድገባ ጠይቀው ነበረ። ዳኞችን አስፈቅድሃል ወይ ነበር ያለኝ። እንደዚህ ያለ አሰራር እንዳልተለመደ አስረድቼው ችሎቱ ዝግ ወይንም ክፍት ለመሆኑ ብቻ እንዲያረጋግጥልኝ ጠየቅኩት። ክፍት ችሎት ነው ቢልም ወደ ችሎት እንድገባ ግን አልፈቀደልኝም፣ ሌሎችም አልፈቀዱልኝም። እንግዲህ አስቀድሜ ከተለያዩ ምንጮች እንደተረዳሁት ከሆነ 21 ተጠርጣሪዎች ከእነ አቶ በቀለ ገርባ ጋር ወይም በእነሱ የክስ መዝገብ እንደሚቀርቡ ሰምቼ ነበረ። ማረጋገጥ ቻልኩት ግን በአንድ ላይ የቀረቡት ማለት ነው የኦፌኮ ወይም የኦሮሞ ፌዴራልስ ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ፣ የድርጅቱ ምክትል ዋና ጸሐፊ አቶ ደጀኔ ጣፋ እና የኦፌኮ ወጣቶች ሊግ ጸሐፊ አቶ አዲሱ ቡላላ በአንድ ላይ ተሰርተው ወደ ችሎት ሲገቡ ነው የተመለከትኩት ሰለሞን።
እና አቶ በቀለ ፍርድ ቤት ሲቀርቡ ዛሬ ለሁለተኛ ጊዜ እንደሆነ ሰምቼ ነበር እና የት ነው ቀደም ሲል የቀረቡት?
ቀደም ብሎ የቀረቡትም እዚያው ነው፣ አራዳ ምድብ ችሎት አንደኛ ደረጃ ፌዴራል ፍርድ ቤት ነው የቀረቡት።
እነዚሁ ናቸው በቁጥር የምታውቃቸው ናቸው ተከሳሾቹ?
ለነገሩ ዛሬ ነው የተከታተልኩት ይህንን የጀመርኩት። ቀደም ብዬ አላወቅኩም ነበረ እንደሚቀርቡ እና ለሁለተኛ ጊዜ መቅረባቸውን የሰማሁትም ያወቅኩትም ከቤተሰቦቻቸው ነው።
በሶስቱ የኦሮሞ ፌዴራላዊ ኮንግረስ አመራር አባላት ላይ ፍርድ ቤቱ የሰጠው ውሳኔ ምንድን ነው? ዛሬ በእነ አቶ በቀለ ገርባ ላይ
እንደነገርኩ እንግዲህ ያው ወደ ችሎት እንድገባ አልተፈቀደልኝም። አንድ ኮሪዶር አለ፣ እዛ ከሌሎች ጋር ሆኜ ስጠብቅ ከችሎት ሲወጡ እነ አቶ በቀለ ማለት ነው ፍርድ ቤቱ ምን ትዕዛዝ እንደሰጠ እነ አቶ በቀለን ራሳቸውን ጠይቄያቸው ነበረ። እርግጥ ነው ከቅርብ ሆኖ እንደ ልብ ማናገር ባይቻልም 28 ቀን ተጨማሪ ምርመራ ጊዜ ለፖሊስ እንደተሰጠው እነሱ ራሳቸው ነግረውኛል። ማለት እናቶ በቀለ ከሩቆ ነው ነገሩኝ። ይሄ ማለት እንግዲህ እናቶ በቀለ የካቲት 11 ቀን 2008 ዓመተ ምህረት እንደሚቀርቡ ነው እንግዲህ የሚገመተው።
ሌላ ጥያቄ ለመጠየቅ እድል አግኝተሃል? በርቀትም ቢሆን እናቶ በቀለ ገርባን
የለም አልቻልኩም። ይሄንም በግድ እየተጋፋን ነው ወዲያና ወዲህ ሆነን እንደንቀርብ ስለሚከለክሉን ፖሊሶች ምንድነው አልሰማንም ባካችሁ ስንት ነው ምንድነው የተባለው ውሳኔው ብለን ነው የጠየቅናቸው። ከዛ በኋላ እነሱም እንዲገቡ ተገደዱ። እኛም ወደ መጣንበት እንደነድ ትዛት ተሰጠን። በዚሁ መሰረት ተለያይተናልና እድል አላገኘውም ተጨማሪ ጥያቄ ስለመጠየቅም።
እናቶ በቀለ መቼ ነበር የታሰሩት? ከየት ነው የተያዙት?
አቶ በቀለ ገርባ ከአዳማ ሲሆን የታሰሩት አቶ ደጀኔ ጣፋና አቶ አዲሱ ቡላላ ከአዲስ አበባ እንደነበረ ከቤተሰቦቻቸው ተረድቻለሁ። ሁሉም ሶስቱም ማለት ነው ታህሳስ 14 ቀን 2008 ዓመተ ምህረት ነው የታሰሩት። በነገር ላይ የኦሮሞ ፌዴራሊስት ኮንግረስ የወጣት ሊግ ሊቀመንበር አቶ ደስታ ዲንካ እና ምክትል ሊቀመንበሩ አቶ ጉርሜሳ አያኖም በፖሊስ ቁጥጥር ስር እንደሚገኙ አውቃለሁ። ሰለሞን፣
እነሱ መቼ እንደሚቀርቡ ይታወቃል ፍርድ ቤት?
እነሱ አንደኛው በተለይ ሊቀመንበሩ ነገ እንደሚቀርብ 4 ሰዓት ላይ ሰምቻለሁ፣ ግን እርግጠኛ አይደለሁም።
ሌላው ከዚህ ከችሎቱ በኋላ በእነዚህ በተሰጡ ውሳኔዎችና በሌሎች ፋይሎች ላይ ምናልባት ሬጅስትራሩን ወይም ሌሎች የፍርድ ቤቱን አካላት ለማነጋገር እድል አግኝተሃል?
እድል አላገኘሁም። ሞክሬያለሁ አንዳንድ ቦታ ለመጠየቅ ግን ፈቃደኞች አይደሉም ብዙ ጊዜ ለማናገር ጋዜጠኞችን።
መለስካቸው፣ ክፍት ችሎት ላይ እንዳትገባ የተከለከልክበትን ምክንያት ከዳኛው ለመጠየቅ ሞክረሃል? ከችሎቱ ሂደት በኋላ አግኝታቸዋል ዳኛው?
ኧረ ጨርሶም ወደዛው እንድንገባ አይፈቀድልንም። በመጀመሪያ ደረጃ ችሎቱም አላለቀም ነበረ። ያው የእነሱ ካበቃ በኋላ ወዲያው እንድንሄድ ስለታዘዝን ወጥቻለሁ። እድልም አልነበረም።
ለመሆኑ የተለመደ አሰራር ነው በኢትዮጵያ ፍርድ ቤቶች እንዲህ አይነቱ?
በእውነት በየአንዳንዱ ችሎት አንዳንድ ጊዜ የተለያየ ሁኔታ ነው የሚያጋጥም እና ወጥ ነው የምትለው ነገር የለም። እንግዲህ በከፍተኛ ፍርድ ቤት እና በጠቅላይ ፍርድ ቤት እንዲህ ያሉ ችግሮች አያጋጥሙም መጀመሪያ። ምክንያቱም ፖሊሶች ያላቸው ስልጣን ልበለው በእነዚህ ፍርድ ቤቶች የሚያስተናግዱን ብዙ ጊዜ የፍርድ ቤት ስነ ስርዓት አስከባሪዎች ናቸው። ፖሊሶችም እርግጥ ነው እዚህ ውስጥ ይገባሉ። በከፍተኛ ፍርድ ቤት አሁን ለምሳሌ እንደዚህ ያለ ችግር የሚፈጠረው የቦታ የስፍራ ችግር ሲኖር ነው ብዙ ጊዜ በአብዛኛው። እዚህ ግን ስፍራውን በጣም የተወሰነ ነው፣ ጥቅጥቅ ያለ ነው። ፖሊሶችም የበለጠ ቁጡ የሚሆኑት እዚህ የመጀመሪያ ደረጃ ፍርድ ቤት ነው እና አያስቸግሩም።
አንተ ብቻ ነው የተከለከልከው ከጋዜጠኞች ወይስ ሌሎችም ከአንተ ጋር አብረው የውጭ እንዲቀሩ የተደረጉ ነበሩ?
ፍርድ ቤት ዛሬ በአጋጣሚ የነበረ ጋዜጠኛ ከኔ በስተቀር ብዙም አላየሁም፣ ግን ከሰብአዊ መብቶች ጉባኤ ይህንን ጉዳይ ለመከታተል የመጡ ሰዎችም እንደኔው እንደተከለከሉ አውቃለሁ። ለነገሩ ብዙም ሰው አይፈቀድለትም። ሌላው ይቅርና የቤተሰብ አባላትም እንዲገቡ አይፈቀድም፣ አልተፈቀደላቸውም።
እስቲ መለስካቸው፣ እንግዲህ የሁኔታዎችን ሂደት የነገን ቀጠሮና ሌሎችንም አስመልክቶ እንደዚሁም ካገኘህ ዛሬ እንዳትገባ የተከለከልክበትን ምክንያት አካተህ ሌላ ሰፋ ያለ ዘገባ ይዘህልን ትመለሳለን ብለን እንጠብቃለን። በጣም አመሰግናለሁ መለስካቸው።
እኔም ተስፋ አደርጋለሁ ሰለሞን፣ በጣም አመሰግናለሁ።
እሺ፣ ደህና እምሽ።
ደህና እምሽ።
ከአሜሪካ ድምፅ መጽሔት ነው ያደመጣችሁት። ክቡራትና እያደመጣችሁ ያላችሁት የተከበራችሁ አድማጮች፣ የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል።
የአዲስ አበባን ማስተር ፕላን በመቃወም በኦሮሚያ ላለፉት 2 ወራት በላይ እየተካሄደ ያለው እንቅስቃሴ እንደቀጠለ መሆኑን ምንጮች ይናገራሉ። መንግስት እቅዱ መሰረዙን ከሁለት ሳምንታት በፊት ማስታወቁ ይታወሳል። ሆኖም ተቃዋሚዎች ማስተር ፕላኑ ተሰረዘ መባሉ የማታለያ ዘዴ ካልሆነ በስተቀር ለምን የታሰሩ አይፈቱም? ለምንስ ለሞቱ ሰዎች ቤተሰቦች ካሳ አይከፈልም? እያሉ ይጠይቃሉ። ከዚሁ ጋር ተያይዞ የአርሶ አደሩ የመሬት ባለቤትነት መብት ይረጋገጥ፣ የመልካም አስተዳደር ችግሮች ይወገዱ የሚሉ ጥያቄዎችን ያነገቡ የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸውን ምንጮች መናገራቸውን ጠቅሶ የኦሮምኛ አገልግሎት ባልደረባችን ነሞ ዳንዲ ዘገባ አጠናቅረዋል። ሰሎሞን ክፍሌ ያቀርበዋል።
በተለይ ከጥምቀት በዓል ጋር በተያያዘ በኦሮሚያ የተለያዩ ከተሞች ወጣቱ በዘፈን መልክ ተቃውሞውን ሲያሰማ እንደዋለ ተገልጿል። ሰሜን ሸዋ ዞን ሰላሌ ወረዳ ውስጥ ከዚሁ እንቅስቃሴ ጋር በተያያዘ በርካታ ተማሪዎች መታሰራቸው የተነገረ ሲሆን ሌሎች በፍርሃት ጫካ ገብተው እንደተሸሸጉ ነሞዳንዲ ያነጋገራቸው ሰዎች አስረድተዋል። በተመሳሳይ በነቀምቴና በመስራቅ ሐረርጌ ጃርሶ ከተማም የተቃውሞ ሰልፎች መካሄዳቸው ተነግሯል። በአርሲ ዩኒቨርሲቲ ሁለት ተማሪዎች በጩቤ ተወግተው ተገኝተዋል። በዚህ ላይ የዩኒቨርሲቲውን ዲንና አንድ ተማሪ አነጋግረናል። ስሙን መግለጹ ለደህንነቱ እንደሚያሰጋው የተናገረ ተማሪ እንዲህ ይላል።
ሰዓቲንዛ ከሌሰ ገልገላ ይቻለደ ናኖ ሰዓ ለማ ጉባ ጆሎኒ ለማ ዩኒቨርሲቲ አርሲ ካምፓስ
ትናንት ማታ ከምሽቱ ሁለት ሰዓት ገደማ ሁለት ተማሪዎች በአርሲ ዩኒቨርሲቲ ጤና ካምፓስ መጸዳጃ ቤት ውስጥ ባልታወቀ ሰው በጩቤ ተወቅተው ተገኝተዋል። አንደኛው ተስፋዬ ተሾመ የተባለው የቀዶ ሕክምና ዶክተር ሁለተኛ ዓመት ተማሪ ሲሆን ሁለተኛው ደግሞ ከማል አቡበከር የሦስተኛ ዓመት ተማሪ ነው። በጩቤ ከተወጉት አንደኛው እንደምንም እየዳኸ ወደ መኝታ ክፍሉ ሲደርስ ተማሪዎች አግኝተውታል። ወዲያው ሁለቱም ወደ ሆስፒታል ተወስደው የቀዶ ሕክምና እርዳታ እየተደረገላቸው ሲሆን በአስከፊ ሁኔታ ላይ ይገኛሉ።
ተማሪው በማከልም በሁለቱ ተማሪዎች ላይ አደጋው መድረሱ ከተሰማ በኋላ ተማሪዎች ካምፓሱን በጩኸት አናውጠውታል። ከዚያም የፌዴራል ፖሊሶች የግቢውን ጸጥታ ለመጠበቅ በሚል ወደ ካምፐሱ በመግባታቸው ተማሪው በአሁኑ ወቅት በጭንቀትና ፍርሃት ውስጥ ይገኛል ብሏል። በአርሲ ዩኒቨርሲቲ የጤና ካምፐስ ዲኑን ዶክተር ሌንጮንም አግኝቶ ነበር። ባልደረባችን ነሞዳንዲ ባጭሩ የሰጡት ምላሽ አለ።
ይህንን ጉዳይ በተመለከተ አሁን ስብሰባ ላይ ነኝ። በአሁኑ ወቅት ከአንድ ሰዓት በኋላ ደውልልኝ።
ዶክተር ሌንጮ በጠየቁት መሠረት ነሞ ከአንድ ሰዓት በኋላ ደውሎ እንዳላገኛቸው ገልጿል። በነቀምቴ ከተማ ባሉ ትምህርት ቤቶች ሲካሄድ የቆየው የተቃውሞ እንቅስቃሴም ከተማዋ በመከላከያ ሰራዊት ጥበቃ ስር ብትሆንም አልተቋረጠም ይላሉ ነሞ ዳንዲ ዛሬ ያነጋገራቸው አንድ የከተማዋ ነዋሪ። እርሳቸውም ስማቸው መገለጹን ይፈራሉ።
ጉያ አዳንጭቴን ቀቡ ጃፍ ወይ ፍጤካ መካን አመክ ቶርቤ ከነ አደጎዱ ተከፋኒ አያነ ጭባ ከነ ሰቤፈችን።
የተቃውሞ ሰልፍ ተቋርጦ አያውቅም። የዚህኛውን ሳምንት የተቃውሞ እንቅስቃሴ ልዩ የሚያደርገው ግን ካለፈው ረቡዕ የጥምቀት በዓል ጋር በተያያዘ በዓሉን ለማክበር የወጡ አርሶ አደሮችና የከተማዋ ነዋሪዎች የተሳተፉበት መሆኑ ነው።
በነቀምቴ ዩኒቨርሲቲ ትምህርት ቢሮ የቴክኒክና የሙያ ማሰልጠኛ ክፍል ኃላፊው አቶ አለሙ ዋቁማ በዚህ ላይ አስተያየት እንዲሰጡ ተጠይቀው ነበር። ስብሰባ ላይ መሆናቸውን ተናግረው ስልኩን እንደዘጉ ነሞ አስረድቷል። በምስራቅ ሐረርጌ ጃርሶ ወረዳ ሚጦ ከተማ ተማሪዎች ከማስተር ፕላኑ ጋር በተያያዘ ኅብረተሰቡን ማሸበር ይቁም፣ እስከ መቼ ጫካ ተደብቀን እንቆያለን በማለት ሰልፍ ማድረጋቸውን ነሞ ያነጋገራቸው ሌላው ስሜ አይገለጽ ያሉ ነዋሪ አስረድተዋል። መንግሥት ማስተር ፕላኑ መሰረዙን ካሳወቀ በኋላ የተቃውሞ እንቅስቃሴው ለምን እንደ ቀጠለ ሲናገሩም እንዲህ ይላሉ።
ሕዝቡ በመንግሥት የተሰጠውን መግለጫ ሰምቷል። ያ መግለጫ ከተሰጠ በኋላም ግን ግድያው አልቆመም፣ እንደ ቀጠለ ነው። በዚህም ምክንያት ማስተር ፕላኑ ቆሟል የሚሉት ውሸት ነው። ተቃውሞው እንዲቆም ተብሎ ብቻ የወጣ እንደሆነ ሕዝቡ ነቅቷል። ጥያቄያችን የታሰሩ ይፈቱ፣ ኦሮሚያ ውስጥ ነጻነት ይስፈን፣ በፍራቻ በየጫካው ገብተው ለሚንገላቱ ወጣቶች መፍትሄ ይገኝ የሚል ነው።
የአፋን ኦሮሞ አገልግሎት ባልደረባ ነሞ ዳንዲ ዛሬ በኦሮሚያ ክልል የተለያዩ ከተሞችን ውሎ ዘገባውን በዚሁ አብቅቷል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ታንዛኒያ ሕገወጥ ናቸው ያለቻቸውን ከ80 በላይ ኢትዮጵያውያንን አስራለች። ኢትዮጵያውያኑ በፖሊስ የተያዙበት ጊዜም ከረሃብ እና ከውሃ ጥም የተነሳ ሰውነታቸው በጣም ተዳክሞ እንደነበረ የሀገሪቱ ፖሊስ አስታውቋል። ባለሥልጣናት ለአሜሪካ ድምፅ እንደተናገሩት ሌሎች ሕገወጥ የሚባሉ ኢትዮጵያውያንም በኬላ ታንዛኒያ እስር ቤት ውስጥ ይገኛሉ። ከናይሮቢ ገልሞ ዳዊት ዝርዝሩን ይዟል።
ህገወጥ ናቸው የተባሉ ከ80 በላይ ኢትዮጵያውያን ፍልሰተኞች በዚህ ሳምንት መጀመሪያ ነበር ደቡብ ምስራቅ ታንዛኒያ ኢሪንጋ በመትባል ግዛት ውስጥ በፖሊስ ቁጥጥር ስር የዋሉት። የአካባቢው ፖሊስ ኮማንደር ፒተር ካካምባ በወቅቱ ለጋዜጠኞች በሰጡት መግለጫ እንደተናገሩት ፍልሰተኞቹ በጭነት መኪና ተሳፍረው ይሄዱ እንደነበርና ፖሊስ ይሄዱበት የነበረውን መኪና አስቆሞ ባይታደጋቸው ኖሮ ከስደተኞቹ የበርካቶች ህይወት ማለፍ ይችል እንደነበረ ታውቋል። በከባድ የጭነት መኪና ተፋፍጎ ይሄዱ ከነበሩ ከነኚህ ህገወጥ ከተባሉ ኢትዮጵያን መካከል ሶስቱ በረሃብና በውሃጥም ሰውነታቸው በመዳከሙ ወደ ሆስፒታል ተወስደው ህክምና እንዲያገኙም ተደርጓል። ከማላዊ በቅርብ ርቀት ላይ በመትገኘው እምቢያ ኢሪንጋ በመትባል አካባቢ የተያዙት ኢትዮጵያውያንም በማላዊ አድርገው ወደ ደቡብ አፍሪካ ያመሩ የነበሩ መሆናቸውንም ኮማንደሩ በመግለጫቸው አንስተዋል። ፍልሰተኞቹ በአሁኑ ጊዜ ያሉበት ሁኔታ ባይታወቅም የኬላ ግዛት ኮሚሽነር የሆኑት ዶክተር ቴሃ ኢንጋራ ግን የወደፊት እጣ ፈንታቸውን አስመልክተው ይህን ብለዋል።
እኛም እናረጋው እነሱን ወደ ፍርድ ቤትን ወስዳቸዋለን ከዚያም ወደ እስር ቤት እንዲወሰዱ ይደረጋል።
እንደ ዶክተር ተሃ ንግግር ህገወጥ ስደተኞቹን በቁጥጥር ያዋላቸው የኬላ ኢሚግሬሽን ቢሮና የአካባቢው ፖሊስ ሲሆኑ በዚህ ሳምንት ተያዙ ከተባሉት ከ80 በላይ ኢትዮጵያውያን በተጨማሪም ሌሎች የኢትዮጵያ ዜጎችም በኬላ ታንዛኒያ እስር ቤት ውስጥ እንደሚገኙ ይናገራሉ።
አዎ በእርግጥም በእስር ላይ ያሉ አሉ። የእስር ጊዜያቸውን ሲጨርሱ ሁሌም እንደምናደርገው ወደ ሀገራቸው መልሳቸዋለን እና አሁንም ሌሎች እስረኞች በማረሚያ ቤት ውስጥ ያሉ አሉ። ለምሳሌ እኔ በማስተዳድረው ግዛት ውስጥ የእስር ጊዜያቸውን በቅርቡ የሚጨርሱ በርካታ ሰዎች አሉ።
ኢትዮጵያ ታንዛኒያ ውስጥ የቆንስላ ቢሮ የላትም። እናም በቁጥጥር ስለዋሉት ኢትዮጵያውያን እስረኞች የኢትዮጵያ መንግስት ጠይቃቸው ያቃል ወይ ብለን ላነሳንላቸው ጥያቄ ኮሚሽነሯ ይህንን መልሷል።
እኔ አላውቅም፣ ምናልባትም ግድ የላቸው ይሆናል። እነዚህ ሰዎች ህጋዊ ሰነድ አግኝተው እንዲወጡ አልፈቀዱላቸውም ይሆናል። እስካሁንም ከእኛ ጋር ምንም አይነት ግንኙነት አላደረጉም።
እንደተባለው ኢትዮጵያ ታንዛኒያ ውስጥ የቆንስላ ቢሮ የላትም። ይህን አይነቱን ጉዳይ የምመለከተው ኬንያ ናይሮቢ የሚገኘው የቆንስላ ጽህፈት ቤት በመሆኑ ወዲያው ደውለን ጠየቅን። ይህን ገና ከእናንተ ነው የሰማነው፣ ተከታትለን የደረስንበትን እናሳውቃለን ብለው ቃል ገብቶልን ነበር። ይህ ዜና እስከተቀነባበረበት ጊዜ ግን መልስ አላገኘንም። በቆንስላ ጽህፈት ቤቱ የዲያስፖራ ጉዳይ ምክትል ስራ አስፈጻሚ የሆኑትን አቶ አንዳርጉ በሬን በተደጋጋሚ በስልክና በኢሜይል ለማግኘት ያደረግነው ሙከራም አልተሳካም። የታሰሩትን ኢትዮጵያውያን ማንነት ለማወቅ ለኬላ ግዛት ኮሚሽነር ለዶክተር ተያ ጥያቄ አቅርበን ነበር። ማንነታቸውን በግልጽ ባላውቅም አብዛኛውን ጊዜ በህገ ወጥ መንገድ ወደ ግዛታችን አቋርጠው የሚመጡት ከደቡብ ኢትዮጵያ ክፍል የሆኑ ወጣቶች ናቸው ብለውናል። ኢትዮጵያውያን ፍልሰተኞችን በህገወጥ መንገድ ወደ ታንዛኒያ በማዘዋወር አሌክስ አዳም የሚባል የታንዛኒያ ዜጋም በሀገሪቱ ፖሊስ ቁጥጥር ስር መዋሉን ተረድተናል። ከዚህ በፊት እንደ አውሮፓውያን አቆጣጠር በሰኔ 2012 በሰሜን ማዕከላዊ ታንዛኒያ ኮንጓ ተብላ በምትጠራ አካባቢ በህገወጥ መንገድ የጭነት መኪና ታጉረው በመሄድ ላይ የነበሩ ቁጥራቸው ከ40 በላይ የሆኑ ኢትዮጵያውያን በአየር እጦት ህይወታቸው እዛው መኪና ውስጥ ማለፉ የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን እናመሰግናለን። የዜናና የትንታኔው መጽሔት ክፍለ ጊዜም በዚሁ ይጠናቀቃል። በነገራችን ላይ አቢላቀው በኮራ ሽልማቶች ለአፍሪካ ምርጥ ሴት ተዋናይነት ሽልማት ታጭታለች። ታሸንፍ ዘንድ እንመኛለን። 6 ሚሊዮን ሰው በኢንተርኔት የጎበኘውን ዘፈኗን የኔ አበሻን ጋብዛችሁ እስቲ በጥቂቱ በድጋሚ መልካም እድል ለአቢላቀው እንመኛለን። አሁን ወደ ተከታዩ ዝግጅታችን እናልፋለን። 3 ሰዓት ከ25 ደቂቃ ነው አዲስ አበባ ላይ። ለጥያቄው መልስ የመጨረሻ ክፍል
የጥያቄው መልስ ዝግጅታችን አዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞንን የተቀናጀ ማስተር ፕላን ያስከተለውን ተቃውሞ ተከትሎ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ እቅዱን መሰረዙ ይታወቃል። እቅዱን በመቃወም የብዙ ሰው ሕይወት መጥፋቱን፣ ብዙዎች መታሰራቸውንም ስንዘግብ ቆይተናል። በርካታ አድማጮች በእቅዱና እቅዱን ተከትሎ በተነሳው ተቃውሞ ዙሪያ ጥያቄዎችን አድርሰውናል። የኢትዮጵያ መንግስትን ልማታዊ ፖሊሲ የሚደግፉ አቶ ኤልያስ ግደይና በአዲስ አበባና የፊንፊኔ ዙሪያ ልዩ ዞን የተቀናጀ ማስተር ፕላን እንዲሁም በፌዴራሊዝም ላይ ብዙ ጽሁፎችን ያስነበቡት ዶክተር ጸጋዬ አራርሳ ለአድማጮቻችን ጥያቄዎች መልስ ሰጥተው ባለፉት 2 ክፍሎች አሰምተናችኋል። በዚህ ምሽት የመጨረሻው ክፍል ይሆናል የሚቀርበው። አዘጋጅና አቅራቢ ትዝታ በላቸው።
ቀደም ብሎ ዶክተር ጸጋዬ አራርሳ ስለ ታሰሩ ሰዎች አንስተዋል። ስለ ተገደሉም ብዙ ጥያቄ ልከውልናል። ለምሳሌ አብዲ የተባሉ ከድረዳዋ ነው የላኩልን። የብዙ ሰዎች ሕይወትና ንብረት ያወደመ ነው የሰሞኑ ተቃውሞ፣ ተጠያቂው ማን ነው ይላሉ። አብዛኛው ሰው የሞተው በጥይት ነው፣ ገሚሱ በድብደባ ነው። ብዙዎች ደግሞ ተሰውረዋል። ብዙዎች የአካል ጉዳተኞች ሆነዋል። ይህንን ደግሞ ሲፈጽሙ የነበሩት የአጋዚ ታጣቂዎች ናቸው። እነኚህ አካላት ህዝብ ላይ ቀጥታ ሲተኩሱና የህዝብን ህይወት ሲያጠፉ ተጠያቂ መኖር አለበት ነው የሚሉት። ሌላ እንዲሁ አቶ ሂሩይ ነኝ ያሉ ከዋሽንግተን ዲሲ፣ ለሞቱት ሰዎች ተጠያቂ ማን ነው? እናት 2 ልጆቿን ስትከላከል በርህራሄ ይተርፉልኛል ብላ እጇን ወደ ላይ አርጋ በጥይት እንደተገደለች ነው። ይሄ ደግሞ የመጀመሪያ ጊዜ አይደለም። አቶ ኤልያስ በ2005 እንደ አውሮፓ አቆጣጠር በነበረው ምርጫ፣ በፊትም በነበሩ የተለያዩ ተቃውሞዎች የኢትዮጵያ መንግስት ኃይሎች ይወጡና ሰዎችን በጥይት ግንባር ግንባሩን ብለው ጉዳዩን የሚያስቆሙ ይመስላቸዋል። በዚህ በኦሮሚያ ጉዳይ ራሱ በማስተር ፕላኑ 2012 አካባቢ እንደዚሁ በርካታ ተማሪዎች ሞተዋል። ተጠያቂው ማን ነው? የሰው ህይወት ክቡር ነው ከሚለው አንጻር ብዙ ጥያቄዎችም ጥያቄ ልኮውልናል። የእኔም ጥያቄ ነው በእውነቱ።
እንደ ግል እምነቴ ማንኛውም የህዝብ ጥያቄዎች በሚቀርቡበት ጊዜ የአንድ ሰው ህይወትም መጥፋት የለበትም። በአሁንም በኦሮሚያ የነበረው የማስተር ፕላን ጥያቄ አንደኛ የህዝብ ጥያቄ ከመሆኑ አንጻር ማንኛውም ሰው መሞት እንደሌለበት ሙሉ በሙሉ አምናለሁ። የሞቱት ሰዎች ወንድሞቻችን ናቸው። በማንኛውም መንገድ የእነዚህን መስዋዕት እንዲህ ነው የሚል ሰው አይኖርም። ግን አሁን ከሰማሁት የሂውማን ራይትስ ዎች የሚሆን ከኢትዮጵያን ፖለቲካ አንጻር እያንዳንዱ የፖለቲካ ድርጅት ከራሱ ፐርስፔክቲቭ ስለሚናገር እንደዚህ አይነት ነገሮች ብዙ ጊዜ ኒውትራል ቦዲ ተቋቁሞ የሚያወጣው ሪፖርት ከሰማን በኋላ እያንዳንዱ ድርሻውን የሚወስድ ማለት ነው። መንግስትም፣ ተቃዋሚ ድርጅቶች። ምክንያቱም በማንኛውም በኢትዮጵያ ታሪክ በምናውቀው የዚህ የመጠላለፍ ፖለቲካ እንዲህ አይነት ኦፖርቹኒቲ ሲገኝ በዛ አክቲቭ ስለሚሆን ማለት ነው። ማንኛውም በተለያዩ ሶሻል ሚዲያም ላይ ይሁን በተለያዩ ሚዲያ የሚወጡ ነገሮች ደግሞ ተረጋግተው ከመጡ በኋላ ማን ነው ተጠያቂ የሚለው ያኔ ይታወቅ። ከዛ ውጭ ግን ያው የኢትዮጵያ ፖለቲካ ሁሉም ኢንተረስት ስላለው ይሄ የራሱ ተጠያቂ እጁን የሚቀስረው ወደ ተለያየ አቅጣጫ ነው። ስለዚህ በአሁኑ ሰዓት ባለኝ መረጃ እኔ ትናነው ለማለት ለጊዜ ከብደኛል።
አመሰግናለሁ እንደው ስለ ትብብሮ ስለሚያደርጉት ተሳትፎ በፕሮግራማችን። አንዳንድ አድማጮች እንግዲህ ለምሳሌ ቀደም ብዬ ስማቸውን የጠቀስኩት አቶ ሂሩይ ምን ይደረግ በሚለው ላይ መንግስት በይፋ ህዝቡን ይቅርታ መጠየቅ እንዳለበት፣ ገዳዮችና ደብዳቤዎች በአስቸኳይ ለፍርድ መቅረብ አለባቸው፣ ጉዳዩም በገለልተኛ ወገን መጣራት አለበት የሚል የመፍትሄ ሀሳብ አቅርበዋል። በሌላ በኩል ደግሞ ዘውዴ ጀገሬ የተባሉ ራሱ በተማሪዎች መካከል ግጭት እንደነበርና በመደወላቡ ዩኒቨርሲቲ አንድ ተማሪ በሌሎች ተማሪዎች ለምን አትደግፉንም ብለው በእሳቸው አገላለጽ ነው። ይህንን እኛ ነጻ ከሆነ ወገን ማጣራት አልቻልንም እንደተገደለ። ይሄ እንግዲህ ወደ ለየለት ግጭት እንዳይወስድ መንግስት እስካሁን ለተፈጸሙ በደሎች ተማሪዎቹን በየቦታው ስናነጋግር ነበረ። የፌደራል ኃይሎች፣ የአጋዚ ኃይሎች እንዲሁም የኦሮሚያ አድማ በታኝ ኃይሎች ናቸው የሚተኩሱብን ነው የሚሉት። ቀደም ብዬ እንደገለጽኩት ሂዩማን ራይትስ ዋች ካለፈው ሳምንት በፊት 140 እንደደረሰ የተገደለው ሰው ቁጥር፣ በዛ ላይ የወደመ ንብረት አለ። በዚህ ላይ አጠር ያለ ሀሳብ ይስጡኝ፣ ወደ ማጠቃለያ እንሄዳለን።
ትልቁ ነገር ምንድን ነው? የኦሮሞ ህዝብ በባህሉም አንደኛ በጋዳ ሲስተም ዲሞክራት፣ የበለጸገ ዲሞክራት ያለው ኢትዮጵያ ውስጥ ብሔር ኦሮሞ ነው። ከዛ ውጭ ደግሞ እኛም ዘራችን ትንሽ ቢቆጠር የኢትዮጵያ ህዝብ ማንኛውም የኦሮሞ ዘር ይኖረዋል። ከዛ ውጭ ደግሞ የኦሮሞ ብሔር ትልቅ ህዝብ ነው። ቅድም ወንድሜ ጸጋይ እንዳለው ወደ 40 ሚሊዮን ነው። ስለዚህ ኢትዮጵያም የተመሰረተችው በዚህ በትልቁ ግንድ በኦሮሞ ብሔር ነው እያልን ያለው። ከዛ ውጭ አያቶቻቸው በሞጋሳና በጉድፈቻ ብዙ ወንድሞቻችን እህቶቻችን በኦሮሚያ ውስጥ ሀብት እንዲያፈሩ አድርገዋል። የተሻለ ቤተሰብ ሆነው እንደ ወንድም እንደ ልጅ ሆነው እየወረሱ እንዲኖሩ አድርገዋል። ስለዚህ ያ ባህል ሊቀጥል ይገባል። በተለይ ደግሞ በዚህ በኢሊቱ ላይ የምናየው ስም ጠርቶ እዚህ እዚህ የሚለው የኦሮሞ ህዝብ ካለው ወደ ሰፊነት አንጻር የሚሰማቸው ሰው ባይኖርም እነሱም ቆም ብለው ባህላችን ምን ነበረ፣ ሁለተኛ ደግሞ ከትልቅ ብሔር ደግሞ የሚጠበቀው ደግሞ እንደዚሁ ወደ ሰፊ ሆኖ ሌሎቹ ሰዎች ስፔስ ሰጥቶ ያሉትን ችግሮች እየፈቱ መሄድ ነው እንጂ አሁን ቅድም እንዳልሽው በዩኒቨርሲቲ አንድ ብሔር ከዚህ ከዚህ ጋር አልደገፍከንም ደገፍከን ተብሎ እዛ ድረስ ወርዶ የኤሊቱ ውጤት ነው ያኛው። ያው ኮዝ ኤንድ ኢፌክት ሆኖ ኢፌክቱ ነው። ግን ሁላችንም ቆም ብለን ማሰብና በተለይ የኦሮሞ ዘር ያለን ማንኛውም የአያቶቻችንን ባህል የአያቶቻችን ሰፊ ባህል እውቀት ያው ኢንተርናላይዝ አድርገን በልጆቻቸውም ያ መንፈስ እንዲቀጥል ይህን እንደ መፍትሄ ነው የማደርገው። እና ያው አጋጣሚ ተጠቅሜ ለማንኛውም የኦሮሞ ምሁራን ይህን ጥያቄ ማቅረብ እፈልጋለሁ። እንደ አንድ ዜጋና አገሬ ታድጋለች፣ ያው የልማታዊ መንግስት አስተሳሰብ ልማትን ቅድሚያ የሰጠ መንግስት ማድረግ ነው። አገሪቷ የተሻለች እንድትሆን ከድህነት የአቶ መለስ ንግግር ቢሆንም ከድህነት ናዳ ማምለጥ ያለብን ስለሆነ እንደዚሁ እየተጓተትን ሳይሆን ከድህነት ብንወጣ ለማንኛውም ያለው ቦታ ያለው ሁሉ ነገር የሚበቃልና የተሻለ አያቶቻችን የተሻለ ሀገር ፈጥበት። ስለዚህ ያንን ወንድሜ ጸጋዬውን ያው ጓደኞቹ ያኛውን ጽንፍ ቀልቀል አድርገው የተሻለች ኢትዮጵያ የምንመሰርትበት ቢያንስ በእኛ ትውልድ እንዳይሄድ ሴምና ሌሎች ነገሮች የሚቆሙበትን አማራጭ እንዲመርጡ ይህን አጋጣሚ ተጠቅሜ ለመናገር ነው። አመሰግናለሁ።
በጣም አመሰግናለሁ አቶ ኤልያስ ግደይ። ዶክተር ጸጋዬ ሰውነት አበበ በኢሜይል እባካችሁ ችግሩን በደንብ ተረድተናል፣ ይልቅስ መፍትሄው ላይ ብታተኩሩ ተመራጭ ነው፣ በመሀል የተጎዱት ተማሪዎች የደሃ ልጆች ናቸው ነው የምትለውና ሀሳቡን ይስጡኝና እናጠቃልላለን።
እሺ፣ እኔ ባለኝ መረጃ እስካሁን ድረስ ወደ 150 ሰው ተጎድቷል፣ ህይወቱ አልፏል። የኢትዮጵያ ህገ መንግስት ማንኛውም ሰው በህይወት የመኖር መብት አለው ይላል። ይሄ አሳዛኝ ነው። የታመነው የተጣራው ራሱ ሞት ሊከሰት አይገባውም አንድም ቢሆን ብዬ አምናለሁ። እና ለዚህ ተጠያቂው ማን ነው ለሚለው የተለያየ አይነት የተጠያቂነት ደረጃ አለ። መጀመሪያ በማንኛውም ሀገር ጥፋት ሲደርስ ለደረሰ ሞት፣ ለጠፋ ንብረት፣ ለደረሰ የአካል ጉዳት፣ መጀመሪያ ለደረሰ ማንኛውም ችግር የፖለቲካ ተጠያቂነት ይቀድማል። እና መንግስት በእኔ ሰዓት፣ በእኔ ጊዜ፣ በእኔ የአስተዳደር ዘመን የተፈጸመ ስለሆነ እንደዚህ ያለ ችግር በመድረሱ አዝናለሁ ብሎ አዘኔታውን መግለጽ ይገባዋል። እስካሁን ድረስ ከፌዴራል መንግስቱ ከአዲስ አበባ መንግስት መስተዳደር ምንም አይነት የሀዘን ሁኔታ ከፌዴራል ከኦሮሚያ ክልል ባለስልጣናት እንደ ባለስልጣን በቀጥታ ምንም አይነት እናዝናለን፣ ይህ አሳዛኝ ሁኔታ ነው፣ የሰው ህይወት መጥፋቱ አሳዝኖናል እንኳን አላሉም። ደርሰው የሚከራከሩት ይሄን ያህል ቁጥር ነው፣ 25 ነበረ አሉ፣ አሁን ወደ 22 ድረስ አምነዋል መሰለኝ። ይችን ያህል ቁጥር ነው የሞተው፣ እንዲሁም የእኛ ሰራዊት ሞቶብናል፣ ደርሶ ከተበዳዩ ህዝብ ጋር እኛም ጉዳት ደርሶብናል ይላሉ። ይሁን፣ ያመድ ጉዳት መታለፍ የለበትም። ለሁሉም ጉዳት እናዝናለን ማለት ይገባቸው ነበር። እስካሁን ድረስ ለመጀመሪያ ጊዜ እናዝናለን፣ ይቅርታም እንጠይቃለን፣ ህዝብን እናከብራለን የሚል ተለማማጭ የሚመስል ድምጽ የሰማነው ከኦህዴድ መግለጫ ነው። ኦህዴድ ደግሞ ፓርቲ ነው፣ እንደ ፓርቲ የማዕከላዊ ኮሚቴው የሰጠው መግለጫ ነው። እንደ መንግስት ግን የኦሮሚያ መንግስት ለደረሰው ጉዳት እናዝናለን አላ ይልቅ እንደውም ገዳዮቹን ሲያመሰግን ነበር የክልሉ ፕሬዚደንት። እና ይሄ ያሳዝናል። በመጀመሪያ መደረግ ያለበት ነገር ፖለቲካዊ ኃላፊነት ከመውሰድም አንጻር ለጀስቸሩም ሲባል እናዝናለን፣ ለህዝቡም፣ ለተጎዱት ሰዎች ቤተሰብም፣ ለተፈናቀሉት ሰዎችም፣ ለተበተኑት ተማሪዎች ቤተሰቦች፣ በየትምህርት ቤቱም ለደረሱት ጉዳቶች፣ በየትኛውም ወገን ለደረሱት ጉዳቶች እናዝናለን። ይሄ መሆን የለበትም። እንደ መንግስት ከዚህ አይነት ጥፋት ራሳችንን እናርቃለን፣ ጥፋቱን እናወግዛለን ማለት ነበረባቸው። ከዛ በመቀጠል መጽናናትን ከመመኘትና ህዝቡን ይቅርታ ከመጠየቅ ባሻገር ይሄ ፖሊሲ የሚጠቅም መስሎን ነበረ። አይጠቅመንም ብላችኋል፣ መልካም፣ በዲሞክራሲ መቼስ ህዝብን እንሰማለን እንጂ ህዝብ ላይ አንጭንም በማለት ይቅርታ፣ ይሄን ፖሊሲ አቁመናል፣ አንተገብርም ማለት ይገባቸዋል። የኢትዮጵያ ጠቅላይ ሚኒስትር ይሄን አላሉም እስካሁን ድረስ። መጀመሪያ ሲሉ የነበሩት አልተተገበረም ነው፣ እንዲሁም ገና ጽህፈት ቤቱም ተዘግቷል ነው የሚሉት። የተምታታ ሜሴጂንግ ነው ያለው ከአዲስ አበባ መስተዳደር፣ ከጠቅላይ ሚኒስትሩ፣ ከኦሮሚያ ክልል ባለስልጣናት እና እንደዚህ ሳይሆን በወጥነት የኦሮሚያ ምክር ቤት ለምሳሌ በህግ ነው ያንን ህግ ያጸደቀው። ያንን ህግ በአግባብ ባለው አስቸኳይ ጊዜ ስብሰባ ጠርቶ ያንን አዋጅ መሻር አለበት፣ የማስተር ፕላኑን ማገድ አለበት። አጣሪ ኮሚሽን አዋቅረው በፍጥነት ነገሩ እንዲጣራ፣ በገለልተኛ ቡድን እንዲጣራ፣ ከዛ በመቀጠል ህጋዊ ተጠያቂነት እንዲፈጸም፣ የተገደሉት ሰዎች፣ ያወደሙት አካል፣ ያጎደሉት ሰዎች በሙሉ በፍርድ ፊት እንዲቀርቡ፣ የተበደሉ ሰዎች እንዲካሱ። ከማስተር ፕላኑ ጋር ተያይዞ የታሰሩ በሺዎች የሚቆጠሩ ሰዎች አሉ፣ እነዚህ ሰዎች እንዲለቀቁ፣ የፌዴራል ሰራዊቱ፣ ፖሊሶች፣ ልዩ ኃይል አጋዚ የሚባለው እነዚህ በሙሉ ከኦሮሚያ ክልል እንዲወጡ፣ ኦህዴድ እንደ ፓርቲ ክልሉን የማስተዳደር ስነ ምግባራዊ ብቃትም ፖለቲካዊ ብቃትም አሁን ስለሌለው በፍጥነት ከተሰናብቶ አዲስ አስቸኳይ ምርጫ በአጭር ጊዜ ውስጥ እንዲዋቀር፣ ይሄ ኮማንድ ፖስት ተሽሮ በኦሮሚያ ኢንትሪም ጋቨርንመንት እንዲዘጋጅ እንዲዋቀር ማድረግ ይገባል። ይህን ካደረጉ በኋላ በተለይ ደግሞ አጣሪ ኮሚሽን የሚባለው ብዙ ሰዎች የግል ብሶቶች ስላላቸው እነዚህ የግል ህመሞቻቸው ብዙቶቻቸው የአገር ለቅሶና የአገር ህመም እንዲሆኑ ብዙ እንደ ትሩዝ ኮሚሽን ዊንግ ኖሮት በዛ በደንብ እንዲነገር ትርክቶቻቸው እንዲወጡና በአገር ደረጃ እንዲታሰቡ የመታሰቢያነት እድል እንዲኖራቸው ማድረግ ያስፈልጋል። ምክንያቱም ያ ካልተደረገ እንደ ህዝብ ትሮማታይዝድ ስለምንሆን ለብዙ ዘመን ሲሆን እንደነበረው አሁንም ትሮማታይዝድ የሆነ ህዝብ ደግሞ እንዳለቀሰ ይኖራል፣ እንደተጋጨ ይኖራል። ያንንም ፈውስ ለማምጣት እንዲቻል የትሩዝ ኮሚሽን የእውነት ማጣሪያ ኮሚሽንም አይነት ተደርጎ እውነታቸውን የራሳቸውን ብሶቶቻቸውን እንዲናገሩ ማድረግ አስፈላጊ ነው ብዬ አምናለሁኝ።
ዶክተር ጸጋዬ አራርሳ የህግ ባለሙያና ምሁር ከአውስትራሊያ፣ አቶ ኤልያስ ግደይ ከኢትዮጵያ የልማታዊ መንግስት ፖሊሲ ደጋፊ፣ ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። በአድማጮቼ ስም
እኛም እናመሰግናለን።
እግዜር ይስጥልኝ።
እኛም አዘጋጅና አቅራቢዋን ትዝታን እናመስግንና ወደ ተከታዩ ዝግጅታችን እንለፍ። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ሙስናና የመልካም አስተዳደር ጉድለት ህዝቡን እንዳስቆጣ ተገለጸ። የፕሬዝደንት ኦባማ ወባን የማጥፋት መርሃ ግብር የአፍሪቃውያን የተንቀሳቃሽ ስልክ ተደራሽነት 93 ከመቶ እንደሆነ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የጋርዲያን ጋዜጣ ድረገጽ ላይ የወጣ ጽሑፍ በኦሮሚያ የሚካሄደው ህዝባዊ ተቃውሞና ቁጣ ስር የሰደዱ ምክንያቶች እንዳሉት ለማብራራት ይሞክራል። መንግስት በመዲናይቱ አዲስ አበባ አካባቢ ባሉት የኦሮሚያ ቦታዎች ሊተገብር ያቀደውን የልማት ትልም የተወ ቢሆንም ተቃውሞው ለምን እንደቀጠለ ጋርዲያን ሲገልጽ በሙስና በአስተዳደር ጉድለትና በመዋለ ንዋይ እቅዶች ላይ በቂ ምክክር አለመኖር ነው ይላል። የእነዚህ ቅሬታዎች ድምር በእርሻ ኢኮኖሚ ላይ የተመሰረተችው ሀገር በኢንዱስትሪ እንድትበለጽግ ለማድረግ በመጣር ላይ ላለው መንግስት መሰረታዊ ተግዳሮቶች ይሆኑበታል። በሁኔታዎች ያለመርካቱ ጉዳይም በአገር አቀፍ ደረጃ ያለ ነገር ነው ይላል። መዋለ ንዋይ መዳቢዎች፣ ባለሥልጣኖችና አርሶ አደሮች በየበኩላቸው ጥቅማቸውን ለመጠበቅ በሚያደርጉት ጥረት የከተማዎች መስፋፋት በመላ ሀገሪቱ ግጭት እየፈጠረ ነው ሲሉ በአምቦ ዩኒቨርሲቲ የሚያስተምሩት አቶ ስዩም ተሾመ ማስረዳታቸውን ድረገጹ ጠቅሷል። የመሬት ይዞታው የመንግስት በመሆኑ ህጋዊ ፈቃድ ሳይገኝባቸው ቤቶች በከተማዎች ዳር ይሰራሉ። መዋለ ንዋይ መዳቢዎች ህገወጥ በሆነ መንገድ የያዙትን ንብረት በስማቸው ለማዘዋወር ለሙሰኛ ባለሥልጣኖች ጉቦ ይሰጣሉ። ይህ ተግባርም መሬታቸው የሚወሰድባቸው ገበሬዎችን ያስቆጣል ሲሉ አቶ ስዩም ተሾመ ማስረዳታቸውን የጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። የሀገሪቱ መንግስት ራሱ ህዝቡ በመንግስታዊ አስተዳደር ረገድና በሙስና መስፋፋት ምክንያት እርካታ እንደሌለው ይረዳል። በአንዳንድ ቦታዎች በከፍተኛ የሙስና ተግባር እጃቸውን ያስገቡ ሰዎች እየተባረሩ ናቸው ሲሉ የመንግስት ኮሚኒኬሽንስ ሚኒስትር ጌታቸው ረዳ መናገራቸውን ዘገባው ጠቅሷል። የጋርዲያን ድረገጽ በኦሮሚያ በተካሄደው ተቃውሞ ሰዎች ከተገደሉባቸው መካከል አንዱ ወሊሶ ከተማ መሆኑን ሲገልጽ በብዙ ሺህ የሚቆጠሩ በአካባቢው ካሉት መንደሮች ወደ ከተማይቱ ሄደው ተቃውሞ ባካሄዱበት ወቅት 6 ተቃዋሚዎች በጸጥታ ኃይሎች ተገድለዋል ይላል። ወጣት ኦሮሞዎች ከወሊሶ ወጣ ብሎ በሚገኘው ወለጋ ወንዝ ተሰባስበው ሰዎች ከአካባቢያቸው ሊፈናቀሉ እንደሚችሉና የሚሰጠው ካሳም አነስተኛ ሊሆን ይችላል በማለት ስጋታቸውን ይገልጹ ነበር። ይሁንና አንዳቸውም ቢሆኑ ስለ መንግስቱ እቅድ የሚያውቁት ነገር አልነበረም። በተቃውሞው ወቅት በንብረቶች ላይ ጉዳት እንደደረሰ ጽሑፉ ሳይጠቅስ አላለፈም። ወንጭ ላይ በተካሄደው ተቃውሞ በመቶዎች የሚቆጠሩ ሰዎች ሾላግሮ የተባለውን የዳች የእርሻ ኩባንያን እንዳጋዩ፣ በ300,000 ዶላር የሚገመቱ የእርሻ መሳሪያዎችና የድንች ዘሮች እንደወደሙ በጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ጭቱ ላይ በተካሄደው ተቃውሞ ያልተሳተፈው አንድ ሰው የከተማይቱን እድገት የሚቃወም የለም፣ ነገር ግን የአርሶ አደሮችን ሕይወት በሚጎዳ መንገድ መሆን የለበትም ማለቱን ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ወባን ለማጥፋት ስለሚያደርጉት ጥረት ሲዘግብ የቀድሞ ፕሬዚደንት ጆርጅ ቡሽ የጀመሩትን እንዳጎላበቱ ገልጿል። ቡሽ በአፍሪካ ኤች አይ ቪ ኤድስን ለመከላከል ሰፊ እቅድ አውጥተው የነበረ ሲሆን ወባን ለማስወገድም የ5 ዓመታት እቅድ ሀሳብ ቀይሰው በ1.2 ቢሊዮን ዶላር የ5 ዓመታት እቅድ አውጥተው ነበር። በመጀመሪያው ዓመት 30 ሚሊዮን ዶላር ወጥቶ በአንጎላ በታንዛኒያና በኡጋንዳ የወባ መከላከያ መድኃኒት የተረጨባቸው አጎበሮች ታድለዋል ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። በፕሬዝደንት ኦባማ አስተዳደር ወቅት ደግሞ ወባ በሽታን የማጥፋቱ እቅድ ሰፍቶ ወደ 618 ሚሊዮን ዶላር ፕሮግራም አድጓል። በ19 አፍሪካ ሀገሮችና በደቡብ ምስራቅ እስያ ሜኮንግ ወንዝ ክልል የሚሰራ መርሃ ግብር እንደሆነ ዘገባው ያወሳል። ወባን የማጥፋቱ መርሃ ግብር ትኞቹን የሚከላከሉ አጎበሮች ማከፋፈሉን ቀጥሏል። በየቤቶች የወባ መድኃኒት እንዲሰራጭ ያደርጋል። ለታመሙት ደግሞ ፈጣን ምርመራ በማድረግ የሕክምና አገልግሎት እንደሚያቀርብ የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። በዓለም አቀፍ ደረጃ ወባን ለማጥፋት የሚደረገው ጥረት አቻምና 2.6 ቢሊዮን ዶላር ደርሶ ነበር። የዚሁን ግማሽ የዩናይትድ ስቴትስ አስተዋጽኦ ሲሆን አሜሪካ ካወጣችው ግማሽ ደግሞ ከፕሬዝደንት ኦባማ የወባ መከላከያ መርሃ ግብር የተገኘ ነው። በ15 ዓመታት ውስጥ በወባ በሽታ የሚሞቱ ሰዎች ብዛት በ2/3 ቀንሷል። ምክንያቱም በአሁኑ ወቅት ከአፍሪካው ጠቅላላ ሕዝብ ግማሽ የሚሆነው ትንኝን የሚከላከል አጎበር ባለው አልጋ ነው የሚተኛው። ከ15 ዓመታት በፊት ግን አጎበር ባለው አልጋ የሚተኙት 2% ብቻ ናቸው የነበሩት። ያም ሆነ ግን ገና ብዙ መሰራት እንዳለበት ጽሑፉ ሲያስረዳ፣ ባለፈው ዓመት ብቻ 214 ሚሊዮን የሚሆኑ አዲስ የወባ በሽተኞች ታይተዋል። 438 ሺህ የሚሆኑት ደግሞ ሞተዋል። ከሞቱት መካከል 91 ከመቶዎቹ ከአፍሪቃ ናቸው ይላል ጽሑፉ። ፖሊዮን ወይም የሕፃናት ልምሻን ለማጥፋት የተደረገው የአስርተ ዓመታት ዘመቻ እንዳልተሳካ ሁሉ በሽታን ከምድረ ገጽ ማጥፋት ቀላል አይደለም፣ በተለይም ወባን ማጥፋት ቀላል አይሆንም ይላሉ ጠበብት። ለአልጋ መሸፈኛ የሚታደለው አጎበር ማርጀቱ አይቀርም። የወባ ማጥፊያ መድኃኒትና ለወባ በሽተኞች የሚሰጠው መድኃኒትም የማዳንና የማከም አቅሙ ሊዳከም ይችላል። ትልቁ ችግር ደግሞ የወባ መከላከያ ክትባት አለመኖር ነው ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ አውስቷል። ሲኤንኤን የተባለው የቴሌቪዥን ስርጭት ድረገጽ ላይ የወጣ ዘገባ ደግሞ አፍሪካ ውስጥ የቆሻሻ ውሃ ፍሳሽ ስርዓት አገልግሎት የሚያገኙት አፍሪካውያን ከእያንዳንዳቸው 3 ሰዎች ከአንድ ያነሱ ናቸው። ግማሽ የአፍሪካ ህዝብ የተነጠፈ መንገድ የለውም። ለቧንቧ ውሃ ተደራሽነት ያላቸው ደግሞ 63% ብቻ ናቸው ካለ በኋላ ዘገባው ተንቀሳቃሽ ስልክ ያላቸው አፍሪካውያን ግን 93% እንደሆኑ ይገልጻል። ይህን ዘገባ ያወጣው አፍሮባሮሜትር የተባለ ገለልተኛ የአፍሪካ ጥናትና ምርምር የሚያካሄድ መረብ ሲሆን ህዝቡ ለመሰረታዊ አገልግሎቶችና ለመሰረተ ልማት ስላለው ተደራሽነት በ35 የአፍሪካ ሀገሮች ጥናት አካሂዷል። ጥናቱን መሰረት ያደረገው 50,000 የሚሆኑ ሰዎችን ፊት ለፊት ተገናኝቶ በማነጋገር ነው ይላል። ዋናው የዘገባው አስተባባሪ በናይሮቢ ዩኒቨርሲቲ የልማት ጥናቶች ተቋም ስራ አስኪያጅ ዊኒ ሚቱላ ሲሆኑ በአፍሪካ ዙሪያ ዘመናዊ መጸዳጃ ቤት ይቅርና የኤሌክትሪክ መብራትና የቧንቧ ውሃ አገልግሎት እንኳን የሌላቸው ምናልባትም የሚራቡ ሊሆኑ የሚችሉ ሰዎች በተንቀሳቃሽ ስልክ ሲነጋገሩ ይታያሉ ብለዋል። ውሃን፣ የመብራት ኃይልን፣ የቆሻሻ ውሃ ፍሳሽና መንገዶችን በመሳሰሉት መሰረታዊ አቅርቦቶች ግን የ19ኛው ምዕተ ዓመት ኑሮን ነው የሚገፉት ሲሉም ሚቱላ እንዳከሉበት የሲኤንኤን የዜና አገልግሎት ዘግቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። እሰጥ አገባ
ሳምንታዊው ሰጥ አገባ በወቅታዊ የኢትዮጵያ ፖለቲካ ጭብጦችና ጥያቄዎች ላይ ትኩረት ያደረገ ነው የሚሆነው። ፈተናና የለውጥ ጥያቄዎች ለኢትዮጵያ ሕዝብ ሕይወት መሻሻል ይበጃሉ በሚል የሚነሱ አማራጮችና መላዎች በተከታታይ በክርክሩ ይዳሰሳሉ። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ተከራካሪዎች ራሳቸውን በሚያስተዋውቁበት ይጀምራል ዝግጅቱ።
ታዬ ዘገዬ እባላለሁ። የአሁኑ የሸንጎ ሊቀመንበር ነኝ። በካናዳው እርሻ ምርምር ጣቢያ ውስጥ እየሰራሁ እገኛለሁ።
ጌታቸው በጋሻው ነኝ። የኢኮኖሚክስ ፕሮፌሰር በሃርፐር ኮሌጅ እዚህ ሺካጎ ኢሊኖይ። ቪዥን ኢትዮጵያ ወይም ራይ ለኢትዮጵያ በሚባል የኢትዮጵያ ነጻ አስተሳሰብ ያላቸው ምሁራን ስብስብ ውስጥ አባል።
እንግዶች አመሰግናለሁ ለትውውቁ። በተለያዩ መድረኮች ባነሳችኋቸውና አሉ ባላችኋቸው ፈተናዎችና አብይ ጭብጦች ዙሪያ የምታደርጉትን ክርክር ደጋግመን በምንጎበኘው መሰረታዊ ጥያቄ እንጀምር። እንደየፖለቲካ አተያየታችሁ የኢትዮጵያን ወቅታዊ ፖለቲካ ይዞታ እንደምን ትገመግማላችሁ? ዶክተር ታዬ እርሶን ላስቀድም።
እግዚአብሔር ይስጥልኝ አቶ አሉላ። አሁን መቼም የአደባባይ ምስጢር ነው፣ በሁሉም ኢትዮጵያዊ እንደሚያውቀው በጣም አደገኛ ሁኔታ ላይ ነው ሀገራችን የምትገኘው። በየማዕዘኑ የህዝብ መነሳሳት አለ። ጎልቶ የሚታየው ያው እንግዲህ በኦሮሞ ክልልና በአማራው ክልል የሚባለው ቢሆንም በአብዛኛው የኢትዮጵያ ክልል ውስጥ ከተማሪው እንቅስቃሴ አልፎ ወደ ህዝብ የተገባበት ሁኔታ ነው። ለምንድን ነው ይሄ የተነሳሳው? መብቱ ስለተገፈፈ፣ መኖር ስላቃተው፣ ተስፋው ስለጨለመ፣ የፖለቲካ ምህዳሩ ለድርጅቶችም በጣም የጠበበ በመሆኑና ፈላጭ ቆራጭነት በመስፈኑ አግላይ የሆነ የፖለቲካ ስርዓት በመሆኑ ህዝብ በቃኝ ስላለም እንቅስቃሴውን ጀምሯል። እንቅስቃሴ መኖሩ ብቻ ሳይሆን አደጋ ላይ ደግሞ መሆኗን እናያለን። ሀገራችን አደጋ ላይ የምትሆነው ምንድን ነው? በተለያየ ክልል ውስጥ ተገኝቶ የእኔን መብት እያለ መነጣጠል፣ ያው ለ25 ዓመት አገዛዙ ሲያራምደው የነበረውን ፖሊሲ ተግባራዊ ለማድረግ የሚጣደፉም አሉ እና ሀገራችን በምዕራብ በኩል የድንበር መወሰድ ወይም ለመሬቶች የመሰጠት ረሀብ ያለበት ሁኔታ አለ። የፖለቲካ እንቅስቃሴው በጣም የተጣጣፈበት ሁኔታ እና እነዚህን ሁሉ ነገሮች ስናይ ሀገራችን አደጋ ላይ መሆኗን ነው የምንገነዘበው እና ከዚህ አደጋ ለማውጣት ደግሞ እንግዲህ የፖለቲካ ድርጅቶች ኃላፊነት አለብን ነው የምንለው።
መልካም። ዶክተር ጌታቸው በጋሻው እርሶስ እንዴት ይመለከቱታል የወቅቱን የኢትዮጵያ የፖለቲካም ሆነ ሌሎች ሁኔታዎች የሚያመላክተውን ይዞታ?
እጅግ አመሰግናለሁ ለእድሉ። ያለው የፖለቲካ ሁኔታ ካለፉት 25 ዓመታት ወዲህ በአገሪቱ ውስጥ የተነሳ የህዝብ ትግል ደግሞም ጀምሮ ሊጠፋ የማይችል እና ወደሚፈለገው ስርዓታዊ ለውጥ የሚመራ መሆኑን አጠንክሬ አምናለሁ። ለዚህ ህዝብ መነሳሳት ምክንያቱ ምንድን ነው ማለት እንደገና ለቀባሪው የማርዳት ያህል ነው። የመንግስት በትረ ስልጣኑ ከወሰደ ጊዜ ጀምሮ ያደረሳቸው ሁለንተናዊ በደሎች፣ የፖለቲካ የኢኮኖሚ ባህላዊ ወይም የብሔር ብሔረሰብ ጭቆናዎች፣ የጾታ የሃይማኖት የሰብአዊ መብት የአንድ መንግስት መመዘኛ ሊሆኑ በሚችሉ ፍሬ ነገሮች ታስቦ በሁሉም የተጨቆነ ህዝብ በአገሪቱ ውስጥ ይህንንም ህዝብ በጉልበት የሚገዛ መንግስት እንደነበረ እየጨፈጨፈ ዛሬ ራሱ በአውሮፓ ፓርላማ እየተደረገው ክርክርና ውሳኔ ሁሉ ስንመለከት በደንብ ይገልጹታል። እና በዚህ ላይ ብዙ ጊዜም ለማጥፋት አልፈለግም። ግን አሁን ከኔ በፊት የተናገሩት ዶክተር ታዬ የሚወክሉት ድርጅት ያወጣው መግለጫ አለ። እሳቸውም አሁን አነስ ባለች መንገድ ጠቀስ አድርገዋል። ይሄን ሁኔታ በመጠቀም አገሪቱን ለመገነጣጠል የሚፈልጉ ኃይሎች ሲሯሯጡ ይታያል ብለዋል። ሳይቃጠል በቅጠል ብለው በዚህ በዲሴምበር 2005 የሸንጎ ድምፅ በሚለው ልዩ እትም ያወጡት በጣም የሚያሳዝን እና አሁን እሳቸው ከተናገሩትም ጥረታዊ ልዩነት ያለ ነገር አለ።
አሉ ባላችኋቸው ችግሮችና አደጋዎች ብለዋል ዶክተር ታዬ ቀደም ብለው፣ በእነኚህ አደጋዎች ሳቢያ የተሻለ ሁኔታ ለኢትዮጵያውያን እንዲፈጠር ለውጥ ያስፈልጋል የሚል እምነት ያለበት አቋም ነው የምታንጸባርቁት። በበርካታ ጽሁፎቻችሁም የቅርቡን የህዝብ መነሳሳት ሁሉን አሳታፊ የስርዓት ለውጥ ለማምጣት እንዲችል ምን ይደረግ በሚል የጠየቃችሁበትን ጨምሮ የለውጥን አስፈላጊነት ግን ለውጡ ምን አይነት እስከሚለው ድረስ የምትመልሱበት ጽሁፍ ተመልክቻለሁ። ለሀገሪቱ ብልጽግና ያስፈልጋሉ ያላቸውን እርምጃዎች እየወሰደ መሆኑን ገዢው ፓርቲ ኢህአዴግም ይናገራል። በተቃዋሚው ጎራ ያላችሁ እርስዎንና ሌሎች በሀገር ውስጥም ከውጭ ሀገር የምትገኙ ድርጅቶች ግን የለውጡን አስፈላጊነት አስምራችሁ እየተናገራችሁ ነው። እስኪ በዚህ ሰዓት ለሚከታተሉ አድማጮች ዶክተር ታየ ለምንድን ነው ለውጥ የሚያስፈልገው? በቅድሚያ እርስዎ የሚወክሉት ሸንጎ ምን አይነት ለውጥ ለኢትዮጵያ ያስፈልጋል ነው የሚለው።
አመሰግናለሁ አቶ አሉላ። ለውጥ ያስፈልጋል። በትክክል ለውጥ ያስፈልጋል። ለምን? አሁን ያለው አገዛዝ የኢትዮጵያን ሕዝብ ወክሎ የኢትዮጵያን ሕዝብ ጥቅም እያስጠበቀ ስላልሆነ፣ አንዳንድ የሚታዩ እንቅስቃሴዎች የኢኮኖሚም ሆነ የልማት የሚባለው ነገር ማየት ይቻላል። ነገር ግን ተጠቃሚው ማን ነው? አንድ ሕንጻ ሲሰራ 100 ዜጎችን አፈናቅለው ሕንጻ ተሰርቶ ልማት መጣ፣ መንገድ ተሰራ ማለት ልማትና ለውጥ ነው ወይ? አንዳንድ የሚታዩትን ነገሮች ለመካድ አይደለም ግን ለህዝብ ወይም ህዝብ እየተሳተፈበት ያለ አይደለም። ያለው አገዛዝ ራሱ አግላይ ነው። ወደ ምርጫውም ወደ ኋላ መለስ ብለን ብናይ 100% የተቆጣጠረበት መድረክ ነው። ምንም ለተቃዋሚው እድል ያልከፈተ ስለሆነ ለውጥ መምጣት አለበት። ይሄ ለውጥ ህዝቡን የሚያሳትፍ አግላይ ያልሆነ የኢትዮጵያ ህዝብ የወደፊት እጣ ፈንታውን በወኪሎቹ አማካይነት የሚወስንበት ዴሞክራሲያዊ ስርዓትን ማምጣት ነው እና አሁን ባለው አገዛዝ ያ በኢትዮጵያ ህዝብ የሚፈልገው ለውጥ ይመጣል ብለን ማመን ያስቸግረናል። ያለፉት 25 ዓመታት ትራክ ሬከርዱ የሚያሳየን ስለሆነ፣ ስለዚህ መለወጥ አለበት። ኢትዮጵያ ትልቅ ሀገር ነች። ኢትዮጵያ በርካታ ብሔር ብሔረሰቦች ያለባት ሀገር ነች። ኢትዮጵያ ለሁሉም ዜጎቿን ሁሉ በእኩልነት ማስተናገድ ያለባት ሀገር ነች። አሁን ያ በሌለበት ሁኔታ ጥቂቶች በኢኮኖሚውም በፖለቲካውም በማንኛውም መስክ ራሳቸውን ከፍ እያደረጉ ያሉበትና አብዛኛው ህዝብ እየተሰቃየ ያለበት ነው። የረሃቡን ሁኔታ እንመልከት። የፖለቲካውን ሁኔታ እንመልከት። ከአንድ እንትን ብቻ የተወጣጣ የራሱን ጥቅም እየጠበቀ የሚሄድበት ሁኔታ ነው። ስለዚህ መለወጥ አለበት። ያ ለውጥ ሲመጣ ሸንጎውም ሲመሰረት ጀምሮ ያነሳው በአገራዊ ሉዓላዊነትና አንድነት የሚያምን ዴሞክራሲያዊ መብቶች እንዲከበሩ የሚፈልግ ድርጅት፣ ፍትህ የሰፈነባትን ኢትዮጵያ ማምጣት የሚፈልግ እና ለዛ የሚታገል ድርጅት፣ በህግ ፊት ሁሉም ዜጎች በእኩልነት የሚታዩባትን ኢትዮጵያ ለማምጣት የሚታገል ድርጅት እና ለዚህ ሁሉ ችግራችን ይሄ ያለው አገዛዝ ችግር ፈጥሯል፣ በዲሞክራሲያዊ ስርዓት መታገል አለበት፣ መተካት አለበት ብሎ የሚታገል ድርጅት ማንኛውም ድርጅት ጋር አብረን ለመስራት ዝግጁ ነን። ለዚህ ነው ለውጥ መምጣት አለበት የምንለው። አሁን እየተካሄደ ያለው የኢትዮጵያን ህዝብ ጥቅም የማይወክል ወይም ጥቅም የማያስጠብቅ እንቅስቃሴ የሚያካሄድ አገዛዝ በመሆኑ ነው።
ለውጥ ያስፈልጋል ለሚለው ቀደም ተብሎ ዶክተር ታዬም የሚዘ የዘረዘሩት እኔም የምናገራቸው ብዙ ጊዜ ተደጋግሞ በሁሉም የተነገረ ነው። በፖለቲካ ሙሉ ፓርላማው 100% ይዞ የሀሳብ ነጻነት የማይፈቅድ የጻፉ የተናገሩ ሰዎችን የሚያስር የሚገድል የሚያባረር በቃ ብዙ ነገሮች ይደረደራሉ። እሱ ላይ ጊዜ ማጥራት የለብንም። ለውጥ በምንልበት ጊዜ መንግስታዊ ስርዓታዊ መምጣት ያለበት። ይሄ መንግስት የውሁዳን መንግስት ነው። በጎሳ ፖለቲካ ላይ የሚሄድ ማይኖሪቲ ጎሳን የሚወክል ያ ጎሳ ይወክለኛል ብሎ የማያምነው ወይም በዚህ መንግስት የተጠቀመን ባለመሆኑ እና በምንም አይነት ድርድር አድርጎ ሰላማዊ የፖለቲካ ሽግግር አድርጎ የፖለቲካ ስልጣን የማይጋራ በከንቱ የህዝብን ጊዜ የሚያጠፋ የፖለቲካ ጨዋታዎችን ብቻ ድራማዎችን የሚያካሄድ ነው እና ዶክተር ታዬ ብሎታል ሁሉን የሚያሳተፍ ማንም ኢትዮጵያዊ የማይገለልበት ስለተናገረ የማይታሰርበት የፖለቲካ ፓርቲዎች በሙሉ የሚሳተፉ ዋናው ነገር ግን አሁን ያለው ትግል ወደዚህ የሚያመራ ነው ወይ? አሁን ያለው ትግል የኢትዮጵያን ህዝብ ፍላጎትና ጥቅም የሚያንጸባርቅ ነው ወይ የሚለው ላይ ነው ሪሊ መነጋገር ያለበት። እዚህ ላይ ዶክተር ታዬ የሚወክሉት ድርጅት በጣም ጎጂ የሆነ እና በህዝብ ትግል ላይ ደንቃራ የሚቀር በህዝብ መሀል መከፋፍልን የሚያመጣ የአቋም መግለጫቸውን እኔ በቃሌ አይደለም የምናገረው፣ 8 ገጽ ነው የጻፉት። እኔ ከዛ ውስጥ አንድ አረፍተ ነገር አንብቻም እንኳ አንብቤ ለማሳየት እፈልጋለሁ።
ክቡራትና ክቡራን አድማጮች፣ ክርክሩ አልተቋጨም። ዶክተር ጌታቸውና ዶክተር ታዬ ሌላ የሰጥ አገባ ፕሮግራም ይመለሳሉ። ለዛሬ ለጊዜያቸው እናመሰግናለን። ዝግጅታችን ሊጠናቀቁ ጥቂት ደቂቃዎች ቀራሉ መሰለኝ። ቆንጂት፣ በነገራችን ላይ አንድ ከታሪክ ዳር አንድ ነገር ላስታውስሽ። ልክ የዛሬ 38 ዓመት ይመስለኛል ታሪክ ላይ እንዳየሁት አይደለም፣ ከዚህ በፊት ነው ኖረሻለ። በ1974 ዓመተ ምህረት በእኛ አቆጣጠር ከዚህ ከሰሜን አሜሪካ 75% 3/4 እጁ በበረዶ ተሸፍኖ ነበር በዛሬዋ ቀን በዛሬዋ ዕለት የዛሬ 38 ዓመት። አሁን ደግሞ የሰሞኑን ሁኔታ ደግሞ አይተሽዋል
እንዴ በሚገባ። በምስራቅ ክፍለ ግዛቶች ከዛሬ ከሰዓት በኋላ ያነሳ እስከ እሁድ ጠዋት ድረስ ከባድ የበረዶ ናዳ ይወርድበታል ተብሎ እየተጠበቀ ነው። ነዋሪ ተደናግጦ
ናዳ ስቲ ቋጥኝ ቋጥኝ የሚያካክል እንደመስሎ
እንደው ብንብን እያለ ሲከመር ናዳ ነው የሚሆነው።
ከመር ጉድ ነው የሚያመጣው
እና ነዋሪዎች ተደናግጠው ያ ሁላችንም ተደናግጠን ዝግጅት እየተደረገ ነው። የሚበላ የሚጠጣ ለአንድ ለሁለት ቀናት ጊዜ ምናልባትም እስከ ሰኞ ማክሰኞ ጊዜ ማሳለፊያ የሚሆኑ በተለይ ለልጆች ለራሳቸውም ቤተሰቦች የሚቆረጣጥሙት የሚጎነጫጩት ሲገዙ ሲዘጋጁ ነው የከረሙት። መብራት የጠፋ እንደሆን ደግሞ ባትሪውን፣ ሻማውን የመሳሰለውን ሲዘጋጃጁ ቆይተዋል። ቢያንስ 15 ክፍላተ ሀገር ናቸው ሶሎሞን የበረዶ ክምር እንደሚወርድባቸው የሚጠበቀው። ዋሽንግተን ዲሲ፣ ቦልቲሞር እና ኒውዮርክ ከተማ አካባቢዎች ከባድ ነፋስ የቀላቀለ እንደሚሆን የተተነበየው። ከ30 እስከ 90 ሴንቲሜትር የሚደርስ በረዶ፣ አደገኛ ንፋስና ግግር በረዶ እንዲሁም ባህር ዳርቻዎች ላይ ጎርፍም ይኖራል የሚል ማስጠንቀቂያ ተሰጥቷል። 90 ሴንቲሜትር ማለት ሶሎሞን የት ድረስ ሊሆን? ወገባችን ድረስ?
ወገባችን አካባቢ ማለት እኮ 90 ሴንቲሜትር ማለት ከሶስት ጫማ በላይ ማለት ነው።
ጉድ ፈላ ማለት ነው። የፖለቲካና የከተማ አስተዳደር መሪዎች ዝግጅት እያደረጉ መሆናቸውን እየተሯሯጡ መሆናቸውን ይናገራሉ። ህዝቡም እንዲጠነቀቅ እየመከሩ ናቸው። የኒውዮርክ የከተማ አስተዳደር ኃላፊ አንቶኒ ሳንቲኖ
Be sensible. Stay home on Saturday unless you absolutely have to travel somewhere. Get your car.
የሚሆነውን ነገር ማሰብ ነው። ቅዳሜ ዕለት እንደው የግድ መሄድ ያለባችሁ ቦታ ካልገጠማችሁ በስተቀር ከቤት አትውጡ ባካችሁ። መኪናዎቻችሁን ከመንገድ ላይ አንሱ፣ በር በራችሁ ላይ አቁሟቸው። አለበለዚያ በረዶ ጠራጊ መኪናዎች ያስቸግራቸዋል።
ሰሎሞን፣ እንግዲህ ያው እንደምታውቀው ነገ ስራ ተረኛ ነበርኩኝ። አንተ ወንድሜ ተክተኸኝ ስለምትገባ እቤቴ ሞቅ ብሎኝ ስል መጠጥ ማለት አይደለም። እንደሞ
ወንድምሽ አይዞሽ፣ ብርዳለሁኝ፣ እኔ እከላከልልሻለሁኝ።
አመሰግንሃለሁ ከወዲሁ።
ክቡራትና ክቡራን አድማጮች፣ በነገራችን ላይ ከታሪክ ሲአይኤ ዛሬ የተፈጠረበት ቀን ነው። የዛሬ 70 ዓመት ነው የተፈጠረው። ዝግጅታችን በዚሁ አበቃ።
ስለ መረጃዎች በጣም እናመሰግናለን። በምሽቱ ፕሮግራሟን አዘጋጅ በትስታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅ ይታይና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። Thank you.